ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
ሙሉ ደረጀ ይባላል። ወጅላስ ከሳ ባይና መስቶላ
ሙሉ ደረጀ ይባላል። ከዚው ምራፍ ሸዋ ጭቱ ከተማ ነው የመጣሁት። ወደዚህ ስፍራ ከመጣው የሚገርምና ወብ ስራ ነው ያየሁት። በዚህ የሚመረተው አትክልት ተሽጦ ቤተክርስቲያኑን እየሰራ ነው።
ሙሉ ደረጀን የሰማናት ቆየት ብለን በምናስተማችሁ ወጣቶችን ወደ መልካም መንገድ እየመሩ ስለሚገኙ አንድ አባት በሚያወሰው ዘገባ ውስጥ ሙሉ ሐሳቧን እናዳምጣለን። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም መራለው፣ ኤልያስ አስማረ ደግሞ የምሽቱን የመስልና የድምጽ ቅንብር ይከውናል። ቀደም ብለን ዛሬ በኢትዮጵያ ክርስትና እምነት ተከታዮች ዘንድ በድምቀት እየተከበረ ስለሚገኘው መስቀል በዓል ከዘጋቢዎቻችን ጋር እንነጋገራለን። ወደዚያ እንሻገር። በኢትዮጵያ ክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩት በዓላት መካከል አንዱ የመስቀል በዓል ነው። ትናንት በዋዜማው የደመራ በዓል፣ ዛሬ ደግሞ የዋናው መስቀል በዓል እየተከበረ ይገኛል። በኢትዮጵያ ዋና ከተማ ስለነበረው አከባበር ሊነግረን በዚያ የሚገኘውን ባልደረባችንን ገብረ ሚካኤል ገብረ መድንን በስልክ መስመር ላይ ጋብዘነዋል። ገብረ ሚካኤል እንደምን ዋልህ?
እንዴት ዋልክ ሀብታሙ? እንዴት ዋላችሁ አድማጮች?
መልካም ሚያደናነን። እንግዲህ የባሉ አከባበር ምን እንደሆነ ባጭሩ እንድታስረዳን ነው እንግዲህ በስልክ መስመር ላይ ጋበዝኩ። እስኪ አስቀድመህ የነበረው ድባብ ትናንት በደመራም ሊሆን ይችላል፣ ዛሬ ደግሞ ዋናው ባል በሚከበርበት ሂደት ውስጥ የከተማዋ ድባብና በህዝቡ ዘንድ ያለውን ስሜት ጠቅልል አድርገን ገረን።
አመሰግናለሁ በድጋሚ ሀብታሙ። በትናንትና ሁለት አንተም እንዳልከው በዋዜማው ማለት ነው በመስቀል አደባባይ በጣም በደመቀ ሁኔታ ነው የተከበረው የደመራ በዓል። በዚህ አደባባይ ስነ ስርዓቱ መከበር የጀመረው ከቀኑ 9 ሰዓት ጀምሮ ነበረ። ከዛም ደመራው እስከሚለኮስበት እስከ 1 ሰዓት ድረስ ቀጥሏል ማለት ነው። በዚህ አከባበር ስነ ስርዓት በርከት ያሉ ምዕመናን ተሳትፈዋል። የአብያተ ክርስቲያን ሊቃውንት፣ ካህናት፣ ቀሳውስት፣ መዘምራን እንዲሁም የሌሎች ሃይማኖት አባቶች እና የተለያዩ የባህል ቡድኖችም የነበሩበት ነው። በዚሁ ስነ ስርዓት ከፍተኛ የመንግስት ባለስልጣናትም ተገኝቷል። ክብርት ፕሬዚዳንቷ ሳህለወርቅ ዘውዴ፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የባህልና ስፖርት ሚኒስትር ቀጀላ መርዳሳ እንዲሁም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በስነ ስርዓቱ ተሳታፊዎች ነበሩ። በአዲስ አበባ ከሚገኙ እንግዲህ መረጃው እንደደረሰኝ ከ210 ከሆኑ አብያተ ክርስቲያን የመጡ የሰንበት ተማሪዎችና መዘምራን ስነ ስርዓቱን በተለያየ ያሬዳዊ ዜማ አድምቀውታል። የተለያዩ ትርኢቶችንም ሲያሳዩ ነበረ። በአጠቃላይ ስነ ስርዓቱ እጅግ የደመቀ ነበረ። ተሳታፊው ምዕመኑ ማለት ነው ሻማ በማብራት እንዲሁም በርችት ስነ ስርዓቱን አድምቆታል።
መልካም ገብረ ሚካኤል፣ እንግዲህ ይሄ አደባባይ በዓል ከሃይማኖታዊ በዓልነቱ ተሻግረው ማህበራዊና ሀገራዊ ፋይዳ ያለው እንደሆነም ይነገራል። ምናልባት ከተወሰኑት ታዳሚዎች ጋር እንዲሁም ደግሞ ከበዓሉ አክባሪዎች ጋር ተነጋግረህ ከሆነ ይህንን የሚያንጸባርቅ ስሜት አንብበህ ይሆን?
ትክክል ሀብታሙ። ከዚህ ከበዓሉ እንግዲህ አንድ አካል የነበረው የንግግር ማሰማት ነው። ብፁዕ ወቅዱስ አቡነ ማትያስ በዚሁ ክብረ በዓል ቃለ ቡራኬ አሰምቷል፣ ንግግርም አድርጓል። እሳቸው በንግግራቸው እንግዲህ ደጋግመው ያነሱት ነገር ይቅርታና እርቅ፣ ምሕረትና ሀዘኔታ ሊሰፍን ይገባል። በሰው ልጆች ታሪክ ችግሮች የሚፈቱት በይቅርታና በእርቅ ብቻ ስለሆነ የሰው ልጆች ከእልህ ከመጋባት ወጥተን ችግሮቻችንን በሰላምና በፍቅር በይቅርታና በእርቅ መፍታት አለብን የሚል ንግግር አሰምቷል። ከዛም አንተ እንዳልከው የተለያዩ አስተያየት ሰጪዎችን ለማነጋገር ሞክረናል። ስለ በዓሉ ያላቸውን ስሜት ነግረውናል። ምንድነው ያሉት አጥያት ሰጪዎቹ እንግዲህ የአምናም ሆነ ከዛ በፊት በተለይ በዚህ ሁለት አመታት የነበሩት የመስቀል በዓላት እንዲሁም የአደባባይ በዓላት በዚህ በኮቪድ-19 ወረርሽኝ ምክንያት የተወሰነ የመቀዛቀዝ ሁኔታ ሲታይባቸው ነበር። አሁን ግን በተለይ በዚህ አመት በጣም በተሻለ መልኩ በደማቅ ሁኔታ መከበሩን ገልጸውልናል። እንደገና ደግሞ እንደዚሁ ሁሉም ያሉን መስቀል ማለት የሰላም የፍቅር የመተሳሰብ ምልክት ስለሆነ እኛም ይህንኑ አርአያ ተከትለን ይህንን በዓል በፍቅርና በሰላም ልናስበው ይገባል የሚል አስተያየት ሰጥተውናል። መምህር ዘላለም ተክሌ የሚባሉ አንድ አስተያየት ሰጪ እንደው ከአነጋገርኳቸው ሰዎች የተወሰኑትን ለመጥቀስ ያህል ማለት ነው። በመስቀሉ ጥልን ገደለ የሚለውን መጽሐፍ ቅዱሳዊ አባባል ተክሰው መስቀል ማለት የአንድነት የይቅርታ እና የፍቅር ምልክት መሆኑን ገልጸውልናል። ሌላኛው አስተያየት ሰጪ በዚሁ ብርሃኑ ሰጠ የሚባሉ አስተያየት ሰጪ መስቀል የሰላም ምልክት ነው። መስቀልን ስናስብ ሰላምን፣ ፍቅርን እና መተሳሰብን ቀድሞ ወደ አእምሯችን ልናመጣቸው የሚገቡ ሀሳቦች ናቸው የሚል አስተያየት ሰጥቶናል። እንደዚሁም ሌሎቹም አስተያየት ሰጪዎቻችን ይህንን በዓል ስናስብ መስቀል የፍቅርና የመተሳሰብ ተምሳሌት እንደሆነ ለፍቅርና ለአንድነት ለሰላም የተከፈለ መስዋዕትነት ስለሆነ ይህንኑ በማሰብ ልናከብረው ይገባል የሚል አስተያየት ሰጥተውናል። ሀብታሙ
እጅግ በጣም አመሰግናለሁ ገብረ ሚካኤል። እንግዲህ እኔም ከምስሉ ላይ እንደምመለከተው በርካታ ወጣቶች ደግሞ በተለያዩ ኃላፊነቶችና በበዓሉ ውስጥ በሚገኙ የተለያዩ ዘርፎች ውስጥ ተሳታፊ እንደነበሩ አይቻለሁ። በአዲስ አበባ የነበረውን ድባብ የሚያስቃኝ ዘለግ ያለ ዘገባ ከሶስት ሰዓት በኋላ በሚኖረው ዝግጅታችን እንደምታቀርብ አውቃለሁ። በዛ እንግዲህ አድማጮች የበለጠውን በዝርዝር እንዲያገኙ እንጋብዛለን። ለአሁኑ ግን ስላጋራህን ነገር ሁሉ በእጅጉ አመሰግናለሁ ገብረ ሚካኤል። መልካም ቀን ይሁንልህ። ለአንተም መልካም በዓል ይሁንልህ።
አመሰግናለሁ ሀብታሙ። እግዚአብሔር ይስጥልኝ። መልካም ቀን።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በጣም ደስ ብሎናል። ከሰሞኑ 77ኛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እየተካሄደ ይገኛል። ከአንድ ሳምንት በላይ ተሻግሯል። በዚያ ስለነበሩ አበይት ሁነቶች ደግሞ በመቀጠል ወደ ኒውዮርክ እንወስዳችሁና እናስቃኛችኋለን። 193 ሀገራትን የወከሉ የሀገራት መሪዎች ከሰሞኑ ከጀርባ በመታየት የተባበሩት መንግስታት ድርጅት ዋና መስሪያ ቤት ተገናኝተው ነበር። የተገናኙበት ዋነኛ ምክንያት ደግሞ ዓለምን እየፈተኑ የሚገኙ ዋና ዋና ችግሮችን ለማነሳሳትና መፍትሄዎቻቸውንም ለመጠቆም ነበር። ዛሬ በጥቂቱ የጉባኤውን ዋና ዋና ጉዳዮች እናነሳለን። በመጀመሪያ በዓለም ላይ ስለተፈጠሩ ጉዳዮች የተነገሩ ሐሳቦችን እንጠቁማችሁ።
ወሳኝ ቅጽበት ለተጠላለፉ ተግዳሮቶች ተሻጋሪ መፍትሄዎች የዘንድሮው የተባበሩት መንግስታት ድርጅት መሪ ቃል ነው። በዚህ መሰረት ሀገራት ከግዛቶቻቸው ተሻግረው የቀጠናቸውን ብሎም የዓለምን ሁኔታ እየፈተኑ ጉዳዮች ላይ አቋማቸውን አሰምተዋል። የኮቪድ-19 ወረርሽኝ የፈጠረው መጠነ ሰፊ ጉዳት፣ የአየር ንብረት ለውጥ ያባባሰው ድርቅና የምግብ እጥረት፣ በተለያዩ ዓለም ክፍሎች የተፈጠሩ ፖለቲካዊ ውጥረቶች፣ ግጭቶችና ጦርነቶች በአበይትነት ተነስተዋል። ድንበር ተሻጋሪ ጫና ከፈጠሩ ጦርነቶች መካከል አንዱ የሆነው የዩክሬን ውስጥ ጦርነትን በተመለከተ ዩናይትድ ስቴትስ በፕሬዚደንቷ አማካኝነት ከረር ያለ መልእክቷን ማስተላለፏ ከጉባኤው አንኳር አፍታዎች መካከል አንዱ ነው። የተባበሩት መንግስታት ድርጅት ቻርተርን በመጣስ ሩሲያ ዩክሬንን መውረሯን በአሳፋሪነት የፈረጁት ፕሬዚደንት ጆ ባይደን ሀገራቸው ለሰብአዊና ቁሳቀላዊ ውድመት ከተዳረገችው ዩክሬን ጎን እንደምትቆም አስታውቀዋል።
ነጻነትን መርጠናል። ሉዓላዊነትን መርጠናል። በማንኛውም የተባበሩት መንግስታት ድርጅት ቻርተር አባል የሚከበሩ መርሆችን መርጠናል። ከዩክሬን ጎን ቆመናል። እንደናንተ ዩናይትድ ስቴትስም ይሄ ጦርነት የአንድን አገር ግዛት በኃይል በማይዙበት በተገቢው መንገድ እንዲቆም ትፈልጋለች። ከዚህ በተጻራሪ የቆመችው ሩሲያ ብቻ ናት።
ባይደን ከሰሞኑ ሩሲያ በአውሮፓ ላይ የኒውክሌር ጥቃት ዛቻ ማሰማቷን ከግ ውጪ የዩክሬን ግዛቶች ውስጥ ህዝበ ውሳኔ ለማድረግ መዘጋጀቷን በመጥቀስም ወቅሰዋል። ሩሲያ በበኩሏ ዩናይትድ ስቴትስ በዓለም ላይ የሩሲያ ፍራቻ እንዲኖር እየሰራች መሆኑን በዩክሬን ላይ የተከፈተው ጥቃት የቅርብ ጊዜ ዓላማ በዶንቴስክና ሉሃንስክ ቀጠና የሚኖሩ ሩሲያውያንን መከላከል እንዲሁም በሀገሪቱ ላይ ያነጣጠሩ የደህንነት ስጋቶችን ማስወገድ መሆኑንም ለተባበሩት መንግስታት ድርጅት ንግግር ያደረጉት የሀገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናግረዋል። 77ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በርካታ ሀሳቦች የተንሸራሸሩበት ነበር። ከነዛ መካከል የአፍሪካን ሀገሩና የአፍሪካን ህዝቦች የሚመለከቱ ጉዳዮችም ተነስተውበታል። ከነሱ መካከል የተወሰኑትም በመቀጠል እናስቀኛቸዋለን።
በርከት ያሉ የአፍሪካ መሪዎች በአንድ ድምጽ ደጋግሞ ያነሷቸው ሁለት ጉዳዮች መካከል አንዱ የአየር ንብረት ለውጥ እየፈጠረ ያለው ሰብአዊ ጉዳት ነው። አፍሪካ በዓለም የካርበን ልቀት ውስጥ ያላት ድርሻ አናሳ ቢሆንም ከዓለም ሙቀት መጨመር ጋር በተገናኘ ለተንሰራፈው ድርቅና ጎርፍ ጉዳት በእጅጉ መጋለጧና ዋጋም እየከፈለች መሆኑ በሰፊው ተወስቷል። ሶማሊያ፣ ኬንያና ኢትዮጵያ ለሁኔታው አፋጣኝ እርምጃ እንዲወሰድ ከጠየቁ ሀገራት መካከል ይጠቀሳሉ። ሁለተኛው ጉዳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ አፍሪካ ቋሚ ውክልና እንዲኖራት የሚጠይቀው ነው። ይህም በተመለከተ አቋማቸውን በግልጽ ካስታወቁት መካከል አንዱ የሴኔጋሉ ፕሬዚዳንት ማኪሳል ናቸው።
የተባበሩት መንግስታት ድርጅትና የብሪቶን ውድስ ተቋም የዓለም ገንዘብ ስርዓት ውልደት 80 ዓመታትን በተጠጋበት በአሁኑ ሰዓት የተሻለ ፍትሃዊ የሆነ ከዘመናችን እውነታ ጋር የተስማማ ሁሉን አካታች ዓለም አቀፍ አመራር መተግበሪያ ጊዜው ነው። ቸልተኝነቱን ድል የምናደርግበት አፍሪካን ከውሳኔ ሰጪነቱ ክበብ ጠርዝ መክፋት የቀጠሉ ትርክቶችን የምንተነትንበት ሰዓቱ አሁን ነው። በኢዙሉኒ መግባባት መሰረት የጸጥታው ምክር ቤት ለውጥ እንዲደረግበት ለሚጠይቀው የአፍሪካ ፍትሃዊ ጥያቄ ፍትህ የምንሰጥበት ሰዓቱ አሁን ነው።
ከዚህ በተጨማሪ ሽብርተኝነት ስለደቀነው ድንበር ተሻጋሪ ተግዳሮት በአፍሪካውያን ጉዳይ ጣልቃ እየገቡ ነው ስለተባሉ ምዕራባውያን ሀገራት የቀረቡ ጎላ ያሉ ትችቶች ከጉባኤው አንኳር አፍታዎች መካከል ሊካተቱ ይችላሉ።
የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ህግ መሰረት አንድ ሀገር በዚህ ጉባኤ ላይ ለመናገር ከ10 እስከ 15 ደቂቃዎች ጊዜ ምድብ አለው። በዚህ መሰረት 193 ሀገራት በተወካዮቻቸውና በመሪዎቻቸው አማካኝነት ሀገራቸውን፣ ቀጠናቸውን በአጠቃላይ ደግሞ ዓለምን እየፈተነ ነው ያሉትን ጉዳይ አጋርተዋል። ከነዚህ መካከል አንደኛው ሀገር ኢትዮጵያ ናት። ኢትዮጵያን የሚመለከቱ ጉዳዮች በዚህ ጉባኤ ላይ ተንሸራሽረዋል። የተወሰኑትን በመቀጠል እናስቀኛቸዋል።
ኢትዮጵያ በዘንድሮው ጠቅላላ ጉባኤ ላይ መነሳት የጀመረችው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሁለተኛ ቀኑ ላይ ባሰሙት ዘለግ ያለ ንግግር ውስጥ ነበር። በአገሪቱ ውስጥ ከሰነበተው የእርስ በርስ ጦርነት ጋር በተገናኘ አገራቸው የአፍሪካ ህብረት የሚመራውን የሰላም ሂደት በመደገፍ ለኢትዮጵያ ህዝብ ደህንነትን ዳግም ለመመለስ ድጋፍ እንደምትሸር ተናግረዋል። ኢትዮጵያ እንደ ሀገር ተራዋ ደርሶ ንግግር ባደረገችበት አፍታ ላይ ደግሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ሀገሬ ገጠሟት ካሏቸው ተደራራቢ የሀገሪቱን ህልውና ፈትነዋል ሲሉ ከገለጿቸው ችግሮች መካከል የሰነበተችበትን ግጭት አንስተዋል።
እንደ አውሮፓ አቆጣጠር ህዳር 2020 ዓ.ም እጅግ ጭካኔና ክህደት የተሞላበት ጥቃት የኢትዮጵያን ሰላምና ደህንነት ብቻ ሳይሆን የተባበሩት መንግስታት ድርጅትና የአፍሪካ ህብረትን በመወከል በሌሎች አገራት ሰላምን ለማስፈን በሚያግዘው በኢትዮጵያ መከላከያ ኃይል ላይ ተሰነዘረ። የሀገራችንን ማህበራዊ መዋቅር ለማፍረስ ቆርጦ የተነሳው የወንጀል ቡድን ከእድገት ተነሳሽነታችን ተቃራኒ ከቆሙ የውጭ ኃይሎች ጋር ህብረት ፈጥረዋል። ይሄ ቡድን የፈጠረው የጸጥታ ችግርና አሳዛኝና ብዙ ኪሳራ ያስከተለ ነበር። ይሄ ቢሆንም የኢትዮጵያ መንግስት በቅንነት ይሄንን ግጭት ለማስቀረት ጥረት አድርጓል። በሚያስቆጭ መልኩ ግጭቱ እንዳይቀጣጠል ለማድረግ ያደረግነው ጥረት አልተሳካልንም። ለኢትዮጵያውያን መፍትሄና ቁርጠኝነት ምስጋና ይግባውና በኢትዮጵያ እድገት ላይ ጠላቶቻችን የነበራቸው እቅድ ተፈረክርኳል።
ከኢትዮጵያ መንግስት ተቃራኒ እየተፋለሙ የሚገኙት የትግራይ ኃይሎች ግን በኢትዮጵያ መንግስት የሚቀርብባቸውን የጦርነት ቀስቃሽ እንዲሁም ደግሞ ከጦርነቱ በኋላ የተከሰቱ የሰብአዊ መብት ጥሰቶች ወንጀሎችን አይቀበሉም። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከህዝባቸው ጋር በመሆን ዳግም በሀገሪቱ ሰላም እንዲያብብ ጥረት እየተደረገ መሆኑን ተናግረዋል። እሳቸው ከሀገራቸው ወጣ ብለው ቀጠና አቀፍና አህጉር አቀፍ አንድምታ ባላቸው የአየር ንብረት ለውጥና የአፍሪካ ውክልና ላይ ጠንከር ያሉ ሀሳቦችን ሰንዝረዋል።
ኢትዮጵያ የታላቁ ህዳሴ ግድብን በመጠቀም ኃይል ማመንጨት መጀመሯን በመልካም ዜናነት ያቀረቡት ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ከአባይ ተፋሰስ ሀገራት ጋር የጋራ ተጠቃሚነት ስምምነት ላይ ለመድረስ በአፍሪካ ህብረት በኩል በሚደረጉ ጥረቶች ሀገራቸው ተሳታፊነቷን እንደምትቀጥልም አስታውቀዋል።
እንግዲህ አድማጮቻችን እንዲሁም ተመልካቾቻችን በጥቂት ደቂቃዎች ውስጥ የ77ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤን ይዘት ልናስቃኛችሁ ሞክረናል። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶው እና በዝግጅቱ አብሬያችሁ ነበርኩት ሀብታሙ ስዩም፣ በካሜራው ደግሞ ካሪና ቻውድሪ ነበረች። እስካሁን ድረስ አብራን ቆየችው።
ጋቢና ቪኦኤ ከተላል ከአሜሪካ ድምጽ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ቀጣዩ የናኮር መልካ ዘገባ ነው። ለወጣቶች መልካም አርአያ መሆን ይሻሉ አንድ አባትን ያስተዋውቀናል። ቆሞስ አባ ወልደ ማርያም መኩሪያ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአምቦ ፋሪስ ደብረ መንክራት ቤተሳይዳ መድኃኔዓለምና በአታ ለማርያም ቤተክርስቲያን ስራ አስኪያጅ ናቸው። እሳቸው አካባቢ ጥበቃን እንዲሁም ደግሞ ግብርናን በተመለከተ የሚያደርጉት እንቅስቃሴ ወጣቶችንም እያነሳሳ እንደሆነ ይነግሩናል።
የስፍራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአምቦ ፋሪስ ደብረ መንክራት ቤተሳይዳ መድኃኔዓለምና በአታ ለማርያም ቤተክርስቲያን ውስጥ የሚገኝ አትክልትና ሌሎችም ተክሎች የሚለሙበት ነው። የደብሩ ስራ አስኪያጅ ቆሞስ አባ ወልደ ማርያም መኩሪያ መምናኑን ያስተባበሩ አትክልቶችን ይኮተኩታሉ፣ ያርማሉ፣ ችግኞቹንም ይንከባከባሉ። በምዕራብ ሸዋ ሚዳቀኝ ወረዳ ውስጥ ተወልደው አድገው እስከ 12ኛ ክፍል ተምረው አብዛኛውን ዘመናቸውን በቤተክርስቲያን አገልግሎት ማሳለፋቸውን የሚናገሩት አባ ወልደ ማርያም ለአረንጓዴ ልማት ልዩ ቦታ እንደሚሰጡ ለጋቢና ቪኦኤ ተናግረዋል።
በዚህ በአምስት ዓመት ውስጥ ነው ይሄ ሁሉ የለማ። ከዚህ ጎን ለጎን ደግሞ ይሄ ሮጭ አፌ ነበር። ምንም በቃ ከግራ ቀኝ እንደው ከላይም ከታችም ውሃ በዚህ ላይ ነበር የሚፈስ። ከውጭ አፈር ያመጣን በመኪና እየተበደር ፍጉንም ከከተማ ሄደን ያመጣን ልማት ጀመር። አንደኛ እዚህ ለጸበል ብሎ የሚመጣ ከተለያየ ስፍራ ቁጭ ብሎ መቀመጡ ስንፍና ነው፣ ክሳራ እንጂ ትርፍ የለውም። ኑ በሉ እቺን አልሙ፣ እቺን ቆፍሩ፣ እቺን ትከሉ እያልኩኝ እኔም አብሬያቸው ሆኜ ይሄ አሁን ወይራ እንደምታዩት እንግዲህ ሁለት አመቱ አሁን ሐምሌ ነው ያለፈው ሁለት አመቱ እና ወይራውንም እየተከል አጸር ነው። ለቤተ ክርስቲያኑ ውበት ነው፣ ጥላ ነው። ሰው ውስጥ ያስቀድሳል፣ ቆሞ ከስር ሆኖ ያርፋል። አየርም ይስባል፣ ቀዝቃዛ አየር ዝናብም ይስባል። እና እንዲያው እንኳን መብለው ብቻ አይደለም በአይን ስታይ አረንጓዴ ነገር ደስ ያሰኛል። በእውነት እኔ አሁን እንኳን አይደለም ቀን ለሊት ዞሬ ሳይ ህሊና ይረካል፣ ደስ ይለኛል። እንደ ህፃን ነው የማየው፣ እንደ ህፃን። በተለይ እነዚህ ወይራዎች እንደው አይደለም ቅርንጫቡ ቅጠሉን ሲነኩብኝ ደስ አይለኝም፣ በጣም አዝናለሁ።
ከታታሪ ሰራተኝነታቸው የተነሳ በሌሎች ሃይማኖት ተከታዮችም ዘንድ ስራቸው መታወቁን የሚናገሩት አባ ወልደ ማርያም አንድ ከግማሽ ሄክታር በማይሞላ መሬት ላይ በአመት 3 ጊዜ እያመረቱ ለቤተክርስቲያኑ ስለሚያስገቡት ገቢም ተናግረዋል።
ይሄ ዝም ብሎ ሰርዶ ነበረ። ራውንድ አፕ በላው ላይ ዘርተን ጤፍ ነሰነስንና ማዳበሪያ ዘራንበት። 6 ኩንታል ከዚህ ላይ አመረን። አሃ ይሄማ ከተገኘ ብለን በሁለተኛ አመት ደግሞ ወደ 500,000 ብር ከዚህ ላይ አገኘን። በአመት 3 ጊዜ ነው የምናመርተው። አሁን ዘንድሮ መጀመሪያ ትማትም የዘራንበት ቦታ አለ፣ ቆስጣ የተከልንበት ቦታ አለ። እነኛን ከላዩ ላይ ድንች በተለይ አምርተን ደግሞ ድጋሚ አሁን ምን ዘራን? ጎመን። አሁን ጎመን እየሸጥን ነው። ጎመኑ ለዚህ ከተማ ያልወሰንበት ደብር የለም። ሌሎች ሃይማኖት ተከታዮች ፕሮቴስታንቶች ልማት ሲያለማ ስለሚያዩ ሲሰራ ስለሚያዩ የልማት አባት መጡ እያሉ ይህንን ስም አውጥተውልኛልና እግዚአብሔር የተመሰገነ ይሁን።
አባ ወልደ ማርያም የውሃ ሀብት አጠቃቀማቸውን በተመለከተም ሲናገሩ
አሁን እኛ ምንድን ነው የምናደርገው? እዚህ ጸበል ምዕመኑ የሚጠመቅበትን ጸበል ሴፍቲ ታንከር መሬት ውስጥ ግንባታ ገንብተን በስሚንቶ በሊሾ አድርገን በፒፒሲ ወንዶችና በሴቶች በኩል አው የሚወርደውን ውሃ ዛውስ አጠራቅመን በበጋ ይሄንን ሁሉ ነው ምሳን ምናለማ። አሁን ገጠሮቹ ምን ይላሉ? እኛ በ10 አመት በ20 አመት ወይራ ተክለን ይሄና አክልም እንዴት ነው እዚህ ምለማው ይሄና ክል እንዴት አደገ ብሎ ይገረማሉ ይደነቃሉ። ከዚህ ትልቅ ምሳሌ ወስደው ይሄዱ ይሄው ሚሰሩ አሉ። እና ያንን ከዛ ቀርተን አምጥተን ይሄንን ሁሉ በጋ ክረምት እናጠጣለን። እዚሁ አረንጓዴ ባረንጓዴ ነው ይሄ ግቢ በጋ ክረምት አረንጓዴ ነው። አው እንደው በጋ የበለጠ የለመለመ ነው።
መቀመጥ መቆመት ነው የሚሉት ቆሞሱ ጠንክሮስ ለመስራት አስፈልጋግነትም እንዲሁ ለጋቢና ቪኦኤ ተናግረዋል።
በተለያየ ስፍራ ሰፊ ቦታ ያላቸው ማያለሙትን ቤተክርስቲያናት ሰበካዎችን ካህናትን አልሙ ከሰራችሁ ታገኛላችሁ። መቀመጥ መቆመጥ ነው እላችኋለሁ። መቀመጥ መቆመጥ ነው። አው ብላ ባፈገጽ ከጥረግረ በወዝህ ብላ ሊሰራማ ይወድ አይብላ እንዳለ መጽሐፉ። እና እኔ ባርዛፍ የተከልኩኝ ስንቶቹ ቤተክርስቲያን አጥሩን በዛ ያጥራሉ ቤተክርስቲያኑን በዛ ይሰራሉ። እሺ ጦም ደሞ ለካህናት ደሞስ ያውላሉ። እንዳው እኔ በስራ ነው ማምነው በተአምር ሳይሆን በስራ ሰርቶ ማግኘት ነው። ጤና ያለው ሰው እጅግር ያለው ሰው ከሰራ ማያድግበት ሌሎች አገሮች እኮ የበለጸጉት ሰርተው እንጂ ተቀምጠው አይደለም። እኛ ደሞ እግዚአብሔር አምላክ ኢትዮጵያ ጋራ ሸንተረሯ አየር ንብረቷ ጅረቶቿ ተፈጥሮ ሀብቷ ማዕድኗ እግዚአብሔር መርቆ የሰጠንችን ሀገር በእውነት ድንግል የሆነች ሀገር። እኛ እንደው ከኔ ጀምሮ እኛ ሰነፎች ነን እንጂ ብንሰራ ሌሎች እኮ እኛን ነው የሚመኙ። ግን እኛ እንደው ከምንሰራ ይልቅ ቁጭ ብለን ወሬ ማውራት ደስ ይለናል እንጂ ብንሰራ በእውነት እግዚአብሔርም ይጨመርበታል።
በቤተ ክርስቲያን ውስጥ ያገኘዋቸው ወጣቶችና ከመምኑ መካከለም ስለ አባ ወልደ ማርያም ስራ ወዳድነት ይናገራሉ።
ሙሉ ደረጀ እንጀራሙ ወጂደስ ከሳ ባይናት ይቶለ
ሙሉ ደረጀ ይባላል። ከዚው ምራፍ ሹዋ ጭቱ ከተማ ነው የመጣሁት። ወደዚህ ስፍራ ከመጣው የሚገርምና ወብ ስራ ነው ያየሁት። በዚህ የሚመረተው አተክልት ተሽጦ ቤተክርስቲያኑን እየሰራ ነው። ጠንክረው በመስራት ከዚህ ትንሽ መሬት ይህን ያህል ምርት ከተገኘ ሌሎችም ጠንክረው ከሰሩ ምን ያህል ሊያገኙ እንደሚችሉ መገመት ይቻላል።
ወሮ ጉድሮ ለጋው ስነ ጅማራሬ ወረዳ ጎበን ከተማ ነዋሪ ሲሆን ያው ስሜ አቶ ጉተታ ደረሰ ባላለሁ። ሁን ይሄ አታክልት ዘርቶ ይሄን አታክልት በአመት ሁለት ጊዜ ሶስት ጊዜ የማመርቱበት ነው። ብዙ ትርፍ ያተረፈ ነው። ለሌሎችም ምሳሌ መሆኑ ናቸው።
አባ ወልደ ማርያም ለኢትዮጵያ ወጣቶችም መልእክት አስተላልፈዋል።
እና ወጣቶችም ምንድነው ጉልበት አላቸው ሮጦ መያዝ አባሮ መድረስ የሚችሉ ናቸው። ፈጠራ አዎ የሌላውን ስራ ብቻ የፋብሪካውን ስራ የቢሮ ስራ መጠበቅ ሳይሆን ፈጠራ ማው ፈጥረው ራሳቸውን ማዳን አለባቸው። ራሳቸውን ማሳደግ አለባቸው። ብዙ በሀገራችን የሚሰሩ ብዙ ነገሮች አሉ። ምንም ያልተነካ አገራችን ድንግል ነች። እኛ ከሰራን በእውነት እንኳን ለራሳችን ለሌሎች እንተርፋለን። ና ወጣቶቹ ተደራጅተው በተናጠልም በቡድንም ቢሰሩ ብዙ ሀብታሞች መሆን ይቻላል ነው።
የአምቦ ከተማ ከንቲባን ጨምሮ የኦሮሚያ ክልል ባለስልጣናት በቤተ ክርስቲያኑ ተገኝተው ስራቸውን በመጎብኘት ያበረታቷቸው መሆናቸውን የገለጹት ቆሞስ አባ ወልደ ማርያም በገጠርና ከተማ የሚገኝ ሌላ መሬት ለማልማት እቅድ እንዳላቸውም ጨምረው ተናግረዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ናኮር እናመሰግናለን። ወደ መጨረሻው ዘገባችን ሻገር። በናይሮቢ ዳንዶራ በሰኝ ቆሻሻ መጣያ ስፍራ ቆሻሻ በመልቀም ስራ ላይ የተሰማሩ ሰዎች ካንሰርና መካንነትን ጨምሮ ለከባድ የጤና እክል እየተጋለጡ እንደሆነ ተነግሯል። የሊኖርድ ማዱን ዘገባ ኤደን ገረሞት አስተማናለች።
በናይሮቢ ከሚገኘው የዳንዶራ የቆሻሻ ክምር ጥሱ ሲንጓለል ይታያል። ዓለም አቀፍ የግብረሰናይ ተቋማት 10000 ሴቶች እንዲሁም ደግሞ ህፃናት ልጆችና ጥቂት ወንዶች ከቆሻሻ ክምሩ ላይ እለት ቆሻሻ በመልቀም ይተዳደራሉ ሲሉ ሪፖርት አድርጓል። አብዛኞቹም ህይወታቸውን ለመክፈት በየእለቱ በባዶ እጃቸው ቆሻሻ ሲሰበስቡ ይላሉ። ማርያም አኬባ ኢመደበኛ በሆነ መልኩ ቆሻሻ በመልቀም ላይ ተሰማርታለች።
ለአስማ የሚሆን ምግብ፣ አጥንት፣ ካርቶኖችና የውሃ ኮዳዎችንም ለቅማለን። ይህንን የምናደርገው ያለምንም የጅጓንት ነው። ስለዚህ አንዳንዴ የብርጭቆ ስባሪ ቆርጠናል።
እነዚህ የቆሻሻ ቦታዎች ታዲያ ከመቧጨርና መቆረጥ ያለፈ የጤና ስጋትም ደቅነዋል። የተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም በናይሮቢ ዳንዶራ በተከመረው ቆሻሻ ሰብሳቢዎቹ ብቻ ሳይሆን በዚያ ዙሪያ የሚኖሩ ማህበረሰቦችም ላይ ትልቅ የጤና ስጋት መደቀኑን አስተውቋል። ይህም የቆዳና የደም ችግር፣ የመተንፈሻ አካላት ችግርና ካንሰርን ያጠቃልላል። ጃኩሊና ኩላህ በማሳይ ማራ ዩኒቨርሲቲ የማህበረሰብ ጤና ሳይንስ ነርስ ናቸው።
Lead and mercury are heavy metals.
እዚህ አካባቢ እንደ ሊድና ሜርኩሪ የመሳሰሉ ኬሚካሎች አሉ። በአብዛኛው ደግሞ በዚህ አካባቢ ቆሻሻ የሚሰበስቡት ሴቶች ናቸው። እነዚህን ኬሚካሎች እየተነፈሷቸውም እየተመገቧቸውም ነው። ይሄ ታዲያ የስነ ተዋልዶ ችግር ብቻ ሳይሆን ካንሰር በሽታም እያስከተለ ብዙ ሴቶች በዚሁ እየተጠቁ ይገኛሉ። ሜርኩሪ ማለት ለካንሰር አምጪ የሆነ ቀዳሚ ኬሚካል ነው። ሊድም እንደዛው።
የስድስት ልጆች እናት የሆኑት ዊንፍሬድ ዋጂራ ልጆቻቸውን ምግብ ለመመገብ የሚበቃ ገንዘብ ለማግኘት ቀኑን ሙሉ ተመልሶ በጥቅም ላይ መዋል የሚችሉ ፕላስቲኮችን ሲለቅሙ ይውላሉ። ይሄ ሁኔታ ታዲያ በጤናቸው ላይ አደጋ መጋረጡንም በደንብ ግንዛቤ አላቸው።
አንዳንድ ጊዜ ያልታሰበ የጽንስ መጨናገፍ ሊያጋጥም ይችላል። ነገር ግን አካባቢውን ለቀን ስንሄድ ደግሞ የተሳካ እርግዝና ይከሰታል። በኋላ ግን አማራ ሲጠፋና ልጆቻችንን የምናበላው ስናጣ ወደዚህ ከመመለስ ውጪ ምን አማራጭ አለ?
የማሳይ ማራ ዩኒቨርሲቲ የማህበረሰብ ጤና ነርስ ጃኩሊና ኩላ።
So if a woman gets cancer and she's not aware that she has cancer.
አንዲት ሴት ካንሰር ሲይዛት በአብዛኛው በቶሎ አታውቀውም። በቀዳሚነት የሚዛባው ታዲያ የወር አበባዋ ነው። ይሄ የመጀመሪያው ምልክት ነው። በተለይ ደግሞ በከባድ ደም የሚፈሳት ከሆነ አንድ ሴት ጊዜውን የማይጠብቅና ከባድ የወር አበባ ፈሳሽ ካላት ይሄ ምልክት ነው። ይሄ በተለይም ከመራቢያ አካላት ጋር ለተያያዙ ካንሰሮች ምልክት ነው።
በዚህ አመት በናይሮቢ በተካሄደው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ የፕላስቲክ መበከልን ለመቀነስ ዓለም አቀፍ ስምምነት ለመድረስ ተነሳሽነትን አሳይቷል። ዶርዚ ኦቴኖ በአካባቢ ልማት ፍትህ የፕላስቲክና የቆሻሻ አወጋገድ ባለሙያ ናቸው።
In the resolution that was passed by the UN to end plastic pollution.
በመንግስታቱ ድርጅት የፕላስቲክ ቆሻሻዎችን ለማስወገድ የተወሰነው ውሳኔ አንድ መልካም ገጽታ ቆሻሻ የሚለቅሙ ሰዎችን ከግምት ውስጥ ማስገባቱ ነው። በተለይ ደግሞ በአብዛኛው በመደበኛው የቆሻሻ ማስወገድ ሂደት ውስጥ እንዳሉ መሰረታዊ የቆሻሻ ማስወገድ አካላት ተደርገው ይወሰዳሉ። ስለዚህ እንደ ኬንያ ያሉ ሀገራት የቆሻሻ ለቃሚዎች መብት ያስጠብቃል።
እንደ አውሮፓውያን አቆጣጠር ኬንያ በ2021 ዓ.ም ዘላቂነት ስላለው የቆሻሻ አወጋገድን በተመለከተ የሀገሪቱ መንግስት መሰረተ ልማቶች ላይ የሚሰራበትን እቅድ የነደፈ ሲሆን ታዛቢዎችም ይሄ መልካም ጅማሮ ነው ሲሉ አወድሰውታል።
አብራችሁን ስለቆያችሁ በእጅጉ እናመሰግናለን አድማጮቻችን እንዲሁም ተመልካቾቻችን። በማስተናገዱ አብራችሁ ነበርኩት አፍታም ዘይም፣ በድምጽና በምስል ቅንብሩ ደግሞ ኤልያስ አስማረ ነበርን። ለክርስቲና እምነት ተከታዮች መልካም የመስቀል በዓል ይሁንላችሁ። በነገው ዕለት እንገናኛለን። መልካም ምሽት ይሁንላችሁ።